The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች። ከአሁን 3 ሰዓት እስከ 4 ሰዓት የምናስተላልፈውን የቅዳሜ ሐምሌ 14 2010 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ስርጭታችን እንደወትሮው በዓለም ዜናዎች ይከፈታል። ከዚያም ወቅታዊ ጉዳዮች ላይ ያተኮሩ ውይይቶች ይኖሩናል። እናስተዋውቅ።
ይሄ የወደብ አጠቃቀም ለብቻው አይታይም። ከኢንዱስትሪላይዜሽን ጋር ተያይዞ ይታያል። ከቱሪዝም ጋር ተያይዞ ይታያል። ለምሳሌ የምጽዋ ቢች ንጹህ ቢች ነው፣ ግን አንዳንድ ቦታ ላይ ደርቲ የሆነ ቢች እንኳን ማአ ቱሪስት መጥቶ ይጎበኛል።
የኢትዮጵያ አየር መንገድ ወደ አስመራ ባደረገው የመጀመሪያ በረራ ልዑካን መርተው የሄዱት የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከአስመራ ዘጋቢያችን ጋር ካደረጉት ቆይታ የወሰድነው ነው። ለምሽቱ ተዘጋጅቷል። ከዚያም
ሀገሪቷን ለነጻ ምርጫ ማብቃት ወሳኝ ይመስላል። ነጻ ምርጫ ለሚኖሩ ነጻ ተቋማት ያስፈልጋል። ነጻ ተቋማት ደግሞ እንዲኖሩ ገረንቲ ነው ያስፈልጋል። ገረንቲ ነው የሚሰሙበት ጊዜ ከፖለቲካ ድርጅቶች ቴክኖክራቶች መንግስት ማለት አይደለም። የተለያዩ ፖለቲካ ድርጅቶች አንድ ነገር አንድ የሚሰሩት መንግስት ነው። ስለዚህ ይህ አደገን ጨምሮ
ጋዜጠኛ እስክንድር ነጋ ወደ ኢትዮጵያ ከመመለሱ አስቀድሞ ለዝግጅት ክፍላችን ከሰጠው ቃለ መጠይቅ ላይ የተቀነጨብነው ነው። አብራችሁ እንድታመሹ በአክብሮት ነው የምንጋብዘው። አሁን ወደ ዓለም ዜና እንለፍ። እንደምን አመሻችሁ አድማጮቻችን። ዜናውን ማቀርብላችሁ አዳነች ፍስሀዬ ነኝ። የዩናይትድ ስቴትስ መንግስት እንዲሁም የግል ዘርፍ የስለላና የጸጥታ ባለስልጣኖች ላለፉት በርካታ ወራት የሩሲያ ሳይበር ጥቃትና ማህበራዊ ሚዲያን በመጠቀም ተጽዕኖ ለማሳደር የምታደርገው ጥረት ማዝገም አስገርሟቸዋል። እስካሁን ባለው ጊዜ አቻምና የምርጫ ዘመቻ ይካሄድ ከነበረበት ወቅት ጋር ሲነጻጸር ሩሲያ በአሜሪካ የድምፅ አሰጣጥ ስርዓት ሰርጻ ለመግባት ስትል ኮምፒውተር ስርሰራና የሐሰት ወሬ የመንዛት ተግባሯ እንደቀነሰ ታውቋል። አንዳንድ ሰዎች የሩሲያው የቡርቦራ ተግባር የቀነሰው የተሻለ ዝግጅት በመደረጉና የማህበራዊ ሚዲያ ኩባንያዎች የሩሲያን ጥረቶች ለማክሸፍ የሚያስችላቸው የተሻለ የሳይበር መሳሪያ በማግኘታቸው ነው ይላሉ። የምዕራቡ ዓለም የስለላ አገልግሎቶች ግን ሩሲያ በሳይበር ከማጥቃት ይልቅ በተግባሩ በተሰማሩ ሰዎች መተማመኑን በመምረጧ ሊሆን ይችላል የሚል ስጋት አንጸባርቀዋል። ሐማስ ከእስራኤል ጋር ያለው የተኩስ ማቆም ስምምነት እንደተጠበቀ ነው ሲል ዛሬ አስታውቋል። ሐማስ ይህን ያለው ለወራት ያህል የውጥረት ሁኔታ እየከረረ በሄደበት ወቅት ነው። ዛሬ ማለዳ ፍልስጤማውያን ድንበሩን ለማለፍ በሞከሩበት ወቅት ግን አንድ የእስራኤል ታንክ በሐማስ ናቅጣ ላይ ተኩሷል። የሞተ ሰው ካለ አልተገለጸም። ግብጽና የተባበሩት መንግስታት ድርጅት ባደረጉት ጥረት መሰረት በእስራኤል ወረራና በፍልስጤማውያን አንጃዎች መካከል ወደ ቀድሞ መረጋጋት ለመመለስ ስምምነት ላይ ደርሰናል ሲሉ የሐማስ ቃል አቀባይ ፋውዚ ባርሁም ገልጸዋል። የተኩስ ማቆም ስምምነት እንደቀጠለ ዛሬ የተገለጸው በጋዛ ድንበር ላይ አንድ እስራኤላዊ ወታደርና አራት ፍልስጤማውያን ከተገደሉ በኋላ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ዓለም አቀፍ ማህበረሰብ አሁንም ቢሆን ሰሜን ኮሪያ ከኒውክሌር መሳሪያ ነጻ እንድትሆን መግፋት ይኖርበታል ብለዋል። ፖምፔዮ ትላንት ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት የተለያዩ ስብሰባዎች ካደረጉ በኋላ ግባችን እንዲሳካ ጥብቅ ማዕቀቦች መተግበር ይኖርባቸዋል ሲሉ ለጋዜጠኞች ተናግረዋል። ፖምፔዮ ከደቡብ ኮሪያ አቻቸው ካንግ ጆንግ ዋንና ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር በተናጠል ተገናኝተው ተነጋግረዋል። በያዝነው ወር ወደ ሰሜን ኮሪያ ስላደረጉት ጉዞ ለመንግስታቱ ድርጅት የጸጥታ ምክር ቤት ዘገባ አቅርበዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ካሜሩን በገባው የኮሌራ በሽታ ምክንያት ቢያንስ 24 የሚሆኑ ሰዎች ህይወታቸውን አጥተዋል። በማዕከላዊ አፍሪካ ሀገር በብዙ መቶዎች የሚቆጠሩ ሰዎች በፍጥነት ወደ ተለያዩ ሆስፒታሎች ተወስደዋል። በሽታው በአንዳንድ ሁኔታ ከናይጄሪያ ተዛመተ ሊሆን ይችላል የሚል ስጋት ስላለ ከቦኮ ሐራም የሚሸሹትን ስደተኞች ሊያጠቃ ይችላል የሚል ስጋት አለ። የካሜሩን ሰሜናዊ ክፍል የጤና ጥበቃ ከፍተኛ ባለስልጣን አራቦ ሳይዶ ከሁለት ወራት በፊት ከናይጄሪያ ጋር በሚዋሰነው ካሜሩን ድንበር ኮሌራ እንደገባ ተገልጾ ነበር ብለዋል። ከዚያ በኋላ በሽታው እንደተዛመተ ተቆሟል። UNAIDS በሚል ሀጥሮት የሚታወቀው የተባበሩት መንግስታት ድርጅት የኤድስ ጉዳይ መርሃ ግብር ያወጣው ዘገባ ዓለም አቀፍ ማህበረሰብ ለኤችአይቪ መስጠት ያለበት ምላሽ በወሳኝ ደረጃ ላይ ደርሷል ይላል። ባለፈው ዓመት በምስራቅና በደቡባዊ አፍሪካ ክፍሎች 800 ሺህ የሚሆኑ ሰዎች ኤችአይቪ ተገኝቶባቸዋል። በ380 ሺህ የሚገመቱ ሰዎች ደግሞ ከኤድስ ጋር በተያያዘ በሽታው መሞታቸውን ዘገባው አመልክቷል። ባለፈው ዓመት ኤችአይቪ ተገኘባቸው ከተባሉ ሰዎችና ከኤድስ ጋር በተያያዘ በሽታ ከሞቱት ከግማሽ በላይ በሞዛምቢክ፣ በደቡብ አፍሪካና በታንዛኒያ ነው ተብሏል። የክሬምሊን ቤተ መንግስት እንደሚለው የሩሲያው ፕሬዝዳንት ቭላድሚር ፑቲንና የፈረንሳዩ አቻቸው ኢማኑኤል ማክሮን ሶሪያ ውስጥ በህብረት የሰብአዊ ረድኤት አቅርቦት ለማድረግ ጉዳይ ዛሬ በስልክ ተነጋግረዋል። ፈረንሳይ 50 ቶን የሚሆን የህክምና ረድኤት በላከች ማግስት ነው ሁለቱ ርዕሳነ ብሔራት የተነጋገሩት። ፈረንሳይ እርዳታውን የላከችው ሩሲያ እርዳታውን በመንግስት ቁጥጥር ስር ወደሚገኘው ምስራቃዊ ጎታ ለማጓጓዝ ከተስማማች በኋላ ነው። ከደማስቆ ወጣ ብሎ የሚገኘው አካባቢ አስከፊው ሚያዝያ እስካለፈው ሚያዝያ ወር በነበረው ጊዜ በአማጽያን ቁጥጥር ስር ነበር። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የአሜሪካው አቻቸው ማይክ ፖምፔዮም በሶሪያ ስላለው ሰብአዊ ቀውስ መፍትሄ ስለማግኘት ጉዳይ እንደተነጋገሩ የሩሲያው የውጭ ጉዳይ ሚኒስቴር ገልጿል። በመጨረሻም የመን ውስጥ ከሶስት ዓመታት በላይ ለሆነ ጊዜ ተካሄድ በቆየው ጦርነት ምክንያት ሀገሪቱ በረሃብ አፋፍ ላይ መሆኗ ታውቋል። ከስምንት ሚሊዮን በላይ የሚሆኑ የሚላስ የሚቀመስ የሌላቸው ሰዎች በዓለም አቀፍ ረድኤት የሚተማመኑበት ሁኔታ ነው ያለው። አብዛኛው የምግብ ረድኤትና ሌሎች አስፈላጊ ሰብአዊ አቅርቦቶች የሚገቡት ሆዴይዳ በተባለው የሀገሪቱ ወደብ በኩል ነው። ይሁንና ስትራቴጂያዊ በሆነችው ከተማ አጠገብ የሚካሄደው ከባድ ውጊያ ወሳኝ በሆነው የረድኤት አቅርቦት ላይ አደጋ ደቅኗል ሲሉ የዓለም የምግብ መርሃ ግብር ቃል አቀባይ በቲና ሉሸር አስገንዝበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የዓለም ዜናዎችን አደመጥን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት የሚተላለፈው የቅዳሜ ምሽት ዝግጅታችን ይቀጥላል። ከቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የአስመራ ዘጋቢያችን ያደረገው ቆይታ የኢትዮጵያ አየር መንገድ ዳግም ወደ ኤርትራ መብረር መጀመሩ ምክንያት በማድረግ ወደ አስመራ የበረረውን የልዑካን ቡድን በመምራት የተጓዙት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መሆናቸው ይታወቃል። ትናንት ከኤርትራው ባልደረባችን ከብርሃነ በርሀ ጋር አጭር ቆይታ አድርገው ነበር። ቀጥሎ ይቀርባል።
በኢትዮጵያና በኤርትራ መካከል ያለውን የኢንዱስትሪ እንቅስቃሴዎች ለማጎልበትና ገበያን ለማረጋጋት በቅድሚያ በአፍሪካ ቀንድ ውህደትና ትብብርን ማጠናከር እንደሚያስፈልግና በዚሁም ውስጥ ሁለቱም አገሮች ግንኙነታቸውን በማጠናከር መስራት እንዳለባቸው ከጠቀሱ በኋላ ገበያውን ለማረጋጋት መደረግ ያለበትን አስረድተዋል።
ዋናው ነገር የህብረተሰቡ ፍላጎት በምን ላይ የተመሰረተ ነው የሚለው ገበያን ለማረጋጋት ወሳኝ ነው የሚሆነው። በዚህ አኳያ ሁለቱ የየራሳቸውን ተነጻጻሪ ጠቀሜታቸውን ከተጠቀሙ አንዱ በአንዱ ላይ ያለውን ገበያን የሚያናጋ ነገር ማካካስ ይቻላል። ስለዚህ የተያያዘ ነው። ገበያ ለብቻው አይሰራም። ገበያውን ለማረጋጋት ወይም ደግሞ ኢንፍሌሽነሪ እንዳይሆን የማድረግ የዋጋ መቀነስ እንዲኖር ለማድረግ እነዚህ ተነጻጻሪ የሆኑ ጉዳዮችን ማየት ይገባናል።
ስለ ሁለቱ ሀገሮች ወደብ አጠቃቀም ሲናገሩ የወደብ አጠቃቀም ለብቻው የሚታይ ሳይሆን ከኢንዱስትሪና ቱሪዝም ጋር ተያይዞ የሚሄድ እንደሆነ ነው የቀድሞ የኢትዮጵያ ጠቅላይ ሚኒስትር የገለጡት።
ይሄ የወደብ አጠቃቀም ለብቻው አይታይም፣ ከኢንዱስትሪላይዜሽን ጋር ተያይዞ ይታያል፣ ከቱሪዝም ጋር ተያይዞ ይታያል። ለምሳሌ የምጽዋ ቢች ንጹህ ቢች ነው፣ ግን አንዳንድ ቦታ ላይ ደርቲ የሆነ ቢች እንኳን ማአ ቱሪስት መጥቶ ይጎበኛል። ይሄ ሰርቪስ ኤክስፖርት ማድረጊያ ነው። የምጽዋ ቢች ኢትዮጵያ ውስጥ ላሊበላን አይቶ አክሱምን አይቶ አልነጃሽን አይቶ ፓርኮችን አይቶ ግን ቢች ስለሌለ ተመልሶ ይሄዳል። የምጽዋ ቢችም አብሮ ፓኬጅ ቢሆን ላሊበላን አይቶ አክሱምን አይቶ አልነጃሽን አይቶ ፓርኮችን አይቶ መጨረሻ ላይ ምጽዋ ላይ መጥቶ ተዝናንቶ በዚህ ፓኬጅ ተመልሶ ሁለቱም ሀገሮች ተጠቃሚ ይሆናሉ። የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ነው። ይሄ አየር መንገድ ሁለቱንም ሀገሮች ከዓለም ጋር ለማገናኘት ይችል ነበር። እነዚህን አድቫንቴጅ አጥተናል። አሁን ግን ይሄን ማድረግ እንችላለን። we should be quickly intervening በዚህ አካባቢና ይሄን ስናደርግ ነው የወደብ አጠቃቀማችንም ሙሉ የሚሆነው። ለብቻው ተነጥሎ ሊታይ አይችልም። ያንን ማድረግ ባለመቻሉ 80 ሚሊዮን ዶላር በአመት አጥቷል። 80 ሚሊዮን ዶላር ለኢትዮጵያ ምን ያክል ሊሆን ነበር? ያን ያጣው ወደ ሌሎች ኢኮኖሚ ብታዘዋውር ሌላው ቀርቶ 80 ሚሊዮን ዶላር ስንት አይሮፕላን ይገዛ ነበር? ስለዚህ እነዚህ ሁሉ ያጣናቸው ነገሮች አሉ። ሁለታችንም አጥተናል። በማስተካከል ብቻ ብዙ ለውጥ እናመጣለን። ከዛ አልፎ ቅድም የገለጽኩላችሁ የኢኮኖሚ ኢንቴግሬሽን በማምጣት ዙሪያ ትልቅ አስተዋጽኦ ያደርጋል። ሰርቪስ ኤክስፖርት ቱሪዝም ላይ ከፍተኛ አስተዋጽኦ ያበረክታል። ግንኙነታችን የበለጠ ጠንካራ እንዲሆን ያደርጋል። ቅድም ያልኳችሁን ኢንቨስትመንት ፕሮሞት በማድረግ ሁለታችንን በጋራ የምንለማበት ሁኔታ ይፈጥርልናል።
አቶ ኃይለማርያም፣ በሁለቱ አገራት ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል በተቋም ደረጃ መሰራት እንዳለበትም ጠቁመዋል።
የዚህ የህዝብ ለህዝብ ግንኙነት እኛ ወደድነውም ጠላነውም ዲፕ ኢንትሬንችድ የሆነ ማንም ሊያፈርሰው የማይችል መሆኑን አይተናል። ይሄንን ፕላትፎርሞች የማዘጋጀት ነው የሚሆነው። እንዴት አድርገን ባህል ቡድኖች መገናኘት አለባቸው? እንዴት አድርጎ ስፖርት እንቅስቃሴዎች አንድ ላይ መምጣት አለባቸው? እንዴት አድርጎ የዩኒቨርሲቲዎች ግንኙነት መጠናከር አለበት? እንዴት አድርጎ የሃይማኖት ተቋማት ግንኙነት መጠናከር አለበት? እንግዲህ የህዝብ ለህዝብ ግንኙነት ተቋማዊ መሆን አለበት። ዝም ብሎ የህዝብ ለህዝብ ግንኙነት ተብሎ ሊሰራ አይችልም። ኢትዮጵያ አየር መንገድ በዚህ ምንድነው መጫወት የሚችለው ሚና?
በሁለቱ አገራት መካከል በተፈጠረው ግጭት በረራው ለ20 አመታት ተቋርጦ በመቆየቱ ሁለቱም አገሮች ክፉኛ እንደተጎዱ የጠቀሱት አቶ ኃይለማርያም የኢትዮጵያ አየር መንገድ ዳግም በመከፈቱ ለሁለቱም ሀገራት የሚሰጠውን የኢኮኖሚ ጥቅም አስረድተዋል።
በኢስታንቡል በኩል ወይ በካይሮ በኩል ወይ ደግሞ በዱባይ በኩል የሚደረግ ጉዞ በትንሹ በሶስት እጥፍ ኤርትራውያን ወጪ እንዲያወጡ አድርጓል። አዲስ አበባ እዚህ ቅርብ ያለ ኮነክት ማድረግ ሲችሉ $300 መብረር የሚችል ሰው $1,200 ድረስ እንዲከፍል ተገድዷል። ይሄ ለቢዝነስ ለእንቅስቃሴ ገቺ ነው እና ይሄንን ይሰብራል በመጀመሪያ ደረጃ። ሁለተኛ ኢትዮጵያ አየር መንገድ በአመት በእኛ ጥል ምክንያት $80 ሚሊዮን ያጣል። ምክንያቱም የኤርትራን አየር ክልል ማለፍ ስለማይችል በተለያዩ አየር ክልሎች ሲዞር የሚከፍለው ወጪ በጣም ሰፊ ነበር እና ወደ አውሮፓ ወደ መካከለኛው ምስራቅ ቀላሉ መንገድ በኤርትራ በአየር ክልል ይሄድ ነው።
ቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከፕሬዝዳንት ኢሳያስ አፈወርቂ ጋር ባደረጉት የመጀመሪያ ግንኙነት ያለፈውን በመርሳት ህዝቦቻቸውን ለመካስ እንደተስማሙ ከገለጡ በኋላ በኤርትራ ህዝብና መንግስት በኩል ለተደረገላቸው ወንድማዊ አቀባበል ምስጋናቸውን አቀርበዋል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ።
ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። ቆይታ ከእስክንድር ነጋ ጋር። በቅርቡ ከእስር መለቀቁን ተከትሎ በዩናይትድ ስቴትስ የዓለም አቀፍ ጉዳዮች ጥናትና አመራር ተቋም አትላንቲክ ካውንስል ጋባዥነት ላለፉት ሁለት ወራት በተለያዩ የዩናይትድ ስቴትስ ግዛቶች በተለያዩ መድረኮች በወቅቱ የኢትዮጵያ ጉዳዮችና ዘላቂ አስተዳደር ዙሪያ ሐሳቡን ተካፍል ከቆየው ጋዜጠኛ እስክንድር ነጋ ጋር የተካሄደ ቃለ ምልልስ ነው። ቀደም ሲል እንዳልነው እስክንድር በዩናይትድ ስቴትስ ቆይታው ከተሳተፈባቸው በርካታ መድረኮች በአንዳንዶቹ የተገኘው አሉላ ከበደ በያዝነው ሳምንት መጀመሪያ ወደ አገሩ ከመመለሱ ጥቂት ቀናት አስቀድሞ ወደ ስቱዲዮ ጋብዞ አወያይቶታል። ሰላምና አገራዊ መግባባት፣ ዲሞክራሲያዊ ሽግግርና ነጻነት እስክንድር በተጋበዘባቸው መድረኮች በተደጋጋሚ ካነሳቸው ጭብጦች ውስጥ ናቸው። በኢትዮጵያውያንም እንዲሁም በአሜሪካውያን ተቃዋማት ተወያይቷል። በመድረኮቹ ለቀረቡለትም ጥያቄዎች ማብራሪያ ሲሰጥ የመከታተል እድል አግኝቷል አሉላ። የዩናይትድ ስቴትስ ቆይታውን ጨምሮ በእነኚህ ለእስክንድር ባነሳቸውና በተቃቀፍናቸው ጭብጦች ዙሪያ ሰፋ ያለ ውይይት አድርገዋል። ባለፈው ረቡዕ አጠር ያለውን የመጀመሪያውን ክፍል አቅርበውልን ነበር። የምሽቱም እልባት ከተደረገበት ይሆናል የሚነሳው።
በዚህ ባለፈው ሁለትና ሶስት ሳምንታት ውስጥ መዛን ቀስ ያለውን አነሳሰው ሁሉ አጣጥተው እንደውም ከሚጠበቅባቸው በላይ ሰርተዋል ማለት ይቻላል። እና እኔም በመቶ ቀናት ውስጥ በጣም ረክቻለሁ። ከሁሉም በላይ ግን ምንድን ነው ከዚህ መቶ ቀናት ውስጥ ትልቁ ነገር ምንድን ነው ያልገኝ እንደሆነ አሁን መጨረሻ ላይ ፓርላማ ቀርበው የሰጡት ሪፖርት ነው። ትልቁ ቁም ነገር ይሄ ነው። አሁን ኢትዮጵያ ውስጥ በኢህአደግ ውስጥ ለውጥ ፈላጊ ኃይል ግልጽ የሆነ በላይነት ይዟል። አሁን ለውጥ የሚፈልገው ኃይል የበላይነት ይዟል። ስለዚህ አሁን ወደ እኛ ነው፣ ወደ ህዝብ ነው የሚመለከተው። አሁን እኛና የለውጥ በኢህአደግ ውስጥ ያለው ለውጥ የሚፈልገው ኃይል እኛና እነ ዶክተር አብይ ወደሚቀጥለው ምዕራፍ እንሄዳለን ማለት ነው። የሚቀጥለው ምዕራፍ ምንድን ነው? ምን አይነት ለውጥ መውጣት አለ ነው መስማት መውጣት።
ቀጣዩን ጥያቄ ቀድመ ያነሳ ይመስለኛል። በኢህአዴግ ውስጥ ቀደም ሲል ለውጥ አራማጅ ኃይል አለ፣ ያን ለውጥ ሊቃወም የሚፈልግ አካል አለ በሚል ይነገር የነበረውን አሁን ያ ሂደት አብቅቶለታል፣ ቀጣዩ ህዝብና የለውጥ አራማጅ ኃይሉን የሚደግፍ እንቅስቃሴ ነው ወደሚለው ወስደዋል። ምን አይነት ለውጥ የሚለውን ጥያቄ ከመመለሳችን በፊት አሁን በሀገሪቱ ውስጥ ያሉ እንቅስቃሴዎችን በተወሰነ ደረጃ ለማየት እንሞክር። በአንድ በኩል ያልከው የለውጥ እንቅስቃሴ በጠቅላይ ሚኒስትሩ መሪነት የሚደረገው አለ። በሌላ በኩል በተቃውሞ ጎራ ተሰልፈው የነበሩ ቀደም ሲል አገር ውስጥ ገብቶ መንቀሳቀስ እድል ያልነበራቸው ጭምር አብዛኞቹ ገብተዋል፣ እየገቡ ናቸው። በሌላው ጎራ አንዳንድ እንቅስቃሴዎች፣ አሉታዊ የሆኑ እንቅስቃሴዎች መጠነኛም ቢሆኑ ግጭቶች ይታያሉ። ማን እንዴት በምን ተቀሰቀሱ? በውል ያለቀ የተጠናቀቀ መረጃ የለምና ቅድም ያልከውን የቦምብ ጥቃት ጨምሮ ባለቤቶቹ በመንግስት ሲገለጹ ድረስ ማንነታቸውን ለምን እንደተደረገ ዝርዝር ውስጥ ላንገባ እንችላለን። ነገር ግን እንዲህ ያሉ እንቅስቃሴዎችም አሉና እስኪ በየፈርጁ ለመመልከት ሞከር። አንተ እስከምትረዳው ድረስ እነኚህ የተለያየ ቀለም ያላቸው እንቅስቃሴዎች ምን አይነት ቀጣይ እርምጃ፣ ቀጣይ ሂደት፣ ቀጣይ በር ይከፍታሉ?
አሁን ሰሀዊ ግርግር በየቦታ ብልሽ ግርግር ሲል እንዳለ ይህንን ለሁለት መቶ እንችላለን። አሁን ቀደም ሲል ባሉት ሁኔታ ስልጣን ላይ የነበረው እና ለውጥ የማፈልገው ኃይል ሲፈራገጥ የሚከሰቱ አለመረጋጋቶች አሉ፣ ረብሻዎች አሉ። ይሄ በስርዓቱ ላይ የሚያመጣው አደጋ የለም። ደግሞ በየቦታው ላይ ብሔር እና ብሔር ለማጋጨት የሚደረጉ ሙከራዎች አሉ። በሃይማኖቶች በተለያዩ ሃይማኖቶች መካከል ግጭቶች ለመፍጠር የሚደረጉ ሙከራዎች አሉ። ይሄ ግን የጠቅላይ ሚኒስትሩ እንዳልኩት ግምገማው እና የጠቅላይ ሚኒስትሩን ግምገማ መሰረት አድርገን በስርዓቱ ላይ ያመጡት አደጋ የለም ማለት እንችላለን። ስለዚህ እንግዲህ ፈጣን የሆነ አሁን ይሄ እንግዲህ ኳሊፋይድ ይሆናል። አሁን ለጊዜው አሁን ባለንበት ሁኔታ ሀገር ውስጥ ካለው የፖለቲካ ሂደት ከደረሰበት ደረጃ ተነስተን ይሄ ስርዓቱን ለመቀለጥ አደጋ የሚያመጣ አይደለም። ካልታረም ማለት አድሬስ ካልተደረገ ግን ሊያመጣ ይችላል። ሀንድል ካልተደረገ እንዴት ነው ሀንድል መደረግ አለበት? እንዴት ነው መያዝ ያለበት በምንለው ብዙ ተታያች ተግባር አለ። በሌላ በኩል ደግሞ ፖለቲካዊ መፍትሄ ይሻለ ሁለቱም ያስፈልግ። በነገራችን ላይ ይሄ አሁን ከዚህ ከለውጥ የማፈልገው ሀይል የሚመጣው ትንኮሳ ጸጥታ ችግር ነው። የጸጥታው ችግር ግን የሚመጣው ያልተፈቱ የፖለቲካ ችግሮችን ተገን አድርጎ ነው። እነዚያ ፖለቲካ ችግሮች ካልተፈቱ ብሎ ወደ ትልቅ ችግር፣ ወደ ሀገራዊ ችግር፣ ወደ ሀገራዊ ኮንስቲቱሽን ችግር ሊወስድ ይችላል። ስለዚህ በአንድ በኩል በጸጥታ ኃይሎች እየተስተናገደ፣ በሌላ በኩል ግን የፖለቲካውን ችግር መፍታት ተቻላለበት። አሁን ጥያቄው ይሄ ፖለቲካ ችግር ምንድን ነው? የፖለቲካ ችግር ምንድን ነው? ሀገሪቱ የዲሞክራሲ ጥያቄ ነው። ይሄ መሰረታዊ ሆነ የዲሞክራሲ ጥያቄ በቋሚነት በዘላቂነት ከምንጩ ማድረግ የምንችለው አደጋው ከምንጩ ማድረግ የምንችለው የምንችለው የፖለቲካ ጥያቄ ስንመልስ ነው። እሱን ፈታ ነው። የዲሞክራሲ ጥያቄ ስር ነቀል በሆነ መንገድ መፈታት አለበት።
ትልቁ ጥያቄ ጋር ደርሰሃል። በተለያዩ መድረኮች ይህንን ጭብጥ ገፋ አድርገህ ሄደሃል። የቅርቡ ምናልባትም ለእነኚህ ውይይቶች መነሻ የሆነን ጭምር ዋሽንግተን ዲሲ በሚገኘው በፕሬስ ክለብ የመገናኛ ብዙሀን ማዕከል ልበለው አሜሪካውያን ጋዜጠኞች ጥያቄዎች የቀረቡልህ ያስተናገድክበትን መድረክ ተከታትለናል። በሱም ላይ ገፍተህ ስትናገር ትርታት እያለሁ እንዲሁም ለኢትዮጵያውያን ባደረግካቸው ግግሮች ባቀረብካቸው ሀሳቦች ላይ ለአንተ አቀባበል ለተደረገው ስነስርዓት ላይ በዝርዝር በጣም ስፋት ያለው ሀሳብ አቅርበሃል። ይሄ ስር ነቀል የሚለው ቃል ምንም እንኳን ቃሉ እንግዳ ባይሆንም አሁን ካሉት እንቅስቃሴዎች ጋር ምን ማለት ነው? በተጨባጭ ስር ነቀል ስትል ምን አይነት የለውጥ እንቅስቃሴ የለውጥ ሂደት ነው እያልክ ያለው? ባጭሩ ስንመልስና ሌሎች ጥያቄዎችን ላከታት።
እሺ፣ ባለፉት 2-3 ዓመታት በነበረው ሀገሪቱ በገባችበት አለመረጋጋቱ አገልግሎት ወደ ሌሎች እንቅስቃሴ ውስጥ አስገብቷል። ይሄ በምን ተገለጠ? በዋናነት በምን ተገለጠ? ኢህአዴግ ውስጥ በመጣ ያመራር ለውጥ ተከስቷል። ስለዚህ ለውጥ ስንል አንዱ በምን ተከስቷል? በኢህአዴግ ደረጃ የተከሰተ ለውጥ አለ። ሳለ ለውጥ ኃይሎች ተሸንፈው ለተንፈልጉ ኃይሎች ስልጣን ይዘዋል። ይሄ እንግዲህ አንድ የለውጥ መገለጫ ነው። አሁን እዚህ ላይ ላይቆም ይችላሉ። አሁን ጥያቄው ምንድን ነው? እዚህ ላይ ይሄንን ለውጥ በኢህአዴግ ውስጥ የመጣውን ለውጥ እዚህ ላይ መቆም አለበት ወይ? ትግራይ ያሉት ምንድን ነው? እዚህ ላይ ይሄ ለውጥ ተከስቷል። ኢህአዴግ ውስጥ የቀኝ ግንቦች ተሸንፈዋል። አዲስ አበባ አመራር መጥቷል። ይሄ አመራር ተወሰነ ነገር ይለቃል። አሁን እኔ በምሰራበት የፕሬስ መስኮት ከዚህ በፊት ከተከለከሉት ጋዜጦች እንዲሰሩ ይፈቀድላቸዋል። የፕሬስ ይሻሻላል እና ጠፍቶ የነበረው ጠቦ የነበረው ተገድቶ የነበረው ሜዳ የፕሬስ ሜዳ ይከፈታል ማለት ነው። በሌላ በኩል ደግሞ ፓርላማ ሙሉ ለሙሉ ኢህአዴግ ቁጥጥር ስር ወድቋል። ስለዚህ ከአሁን በኋላ የሚደረጉ ምርጫዎች ተቃዋሚዎች እንደምንላ ምናልባት 1/3 መቀመጫ ምናልባት 40% መቀመጫ 51 ኢህአዴግ ከስልጣን አይለቅም ማለት ነው። እዚህ ላይ ነው ትግራይ ያሉት ማለት ነው። ስር ነቀል ለውጥ ማለት ገና ያሉት የምንለው እዚህ ላይ ነው። ለማንኛቸውም ፓርላማ ውስጥ የሚገቡ ይደረጋል። ግን አንድ ነገር አይደረግም። ትግራይ ያሉት እስከሆነ ድረስ ምንድነገር አይደረግም። ኢህአዴግ ከስልጣን አይለቅም። ኢህአዴግ በስልጣን ላይ እንዳለ ይቀጥላል። ኢህአዴግ ነው የለውጡን ሂደት የሚመራው። ለውጥ ምን መሆን እንዳለበት የሚወስድ ነው ኢህአዴግ ይሆናል ማለት ነው። ይህን ነው ስነት ወደ የሚለው ኢህአዴግ ስልጣን በማይነካበት አንድ መስመር ይጀምራል። አሁን ኢህአዴግ ውስጥ ለውጥ አለ። እሱ ራሱ እንደ አንድ እምነታ እንደ አንድ ግኝት እንደ አንድ ውጤት ተቆርጦ በቃ እዚህ ጋር መቆም አለበት።
ይሁን ተብሎ እንዲቆም ተደርጎ ነው ወይስ የለውጡ ሂደት ጊዜውና ቦታው በፈቀደለት ቦታ ተገኝቶ ነው? እንዴት ነው እሱን የምትለየው?
ይሄ እንግዲህ አሁን እኮ ስልጣን ያዙ ሰዎች መስሎ ነው በቃ እስካሁን ድረስ ይሄ በዚህ ለውጥ ረክተው አሁን እንደገና ለውጥ ምንድነው? በዚህ ለውጥ ረክተው ይሄውና እኮ ፓርቲ ውስጥ ለውጥ መጥቷል። ታምራዊ ለውጥ መጥቷል። ከፍታል ተብሎ ማይታሰብ ለውጥ መጥቷል። ከዚህ በኋላ ይበቃ ኢህአዴግ አሁን ኢህአዴግ ውስጥ አንድ ለውጥ ተከስቷል። ግን ይሄ ደግሞ ኢህአዴግን ከስልጣን እስከሚሰነጥቅ እስከሚወርድ ድረስ መድረስ የለበት። እስካሁን ድረስ እርግጥ ይሄ አሁን ነባሩ አመራር ከዚህ የነበረው ኢህአዴግ አመራር ሁሉን ነገር አስቧል። የአፈና ነው ይህን ህዝባዊ ተቃውሞ ያስነሳው። ስለዚህ ስርዓት በተገናዊ ለት የሚዘገድ ምርጫ ይኖራል። በዛ ውስጥ የሚኖረው ምርጫ ኢህአዴግን ለምንም ተአምር ኢህአዴግን ለሽንፈት ማያበቃ ምርጫ ነው። በስር ነቀል ለውጥ የምናመጣው ምርጫ ግን ኢህአዴግን ለሽንፈትም ሊዳርግ ይችላል። መቶ ይዳርጓል ማለት አይደለም። እሱ የሚወስነው መጨረሻ ላይ ህዝብ ነው። ግን ኢህአዴግ የሚሸነፍ ከሆነ ኢህአዴግ ላሸነፈ ፓርቲ ስልጣን ወይም ደግሞ ያሸነፈ ፓርቲ ስልጣን የረከበበት ሁኔታ ያመቻቻል ማለት ነው። ይህንን ለማድረግ ምን ያስፈልጋል? ነጻ ተቋማት ያስፈልጋሉ። ምን አይነት ነጻ ተቋማት? መንግስታዊ ነጻ የሆኑ መንግስታዊ ተቋማት ያስፈልጋሉ።
ከፓርቲ ተጽዕኖ ማለት የዲሞክራሲያዊ ሂደትን ሊያራምዱ የሚችሉ ተቋማት ነው። እስኪ ዘርዘር አድርጋቸው ለማለት ነው።
እነሱ እነማን ናቸው ያለ እንደሆነ ምርጫ ቦርድ አለ። በጣም ማዝነው ብዙ ጊዜ ስለምርጫ በምንነገርበት ሰው ትግን ጠለጠው ምጸነታ ምርጫ ቦርድ ላይ ብቻ ግን ብቻውን ብቻ አይደለም። አንዱ ነው ምርጫ ቦርድ። ከዛ በኋላ ደህንነቱ አለ። ከዛ በኋላ ፖሊስ አለ። ከዛ በኋላ ሰራዊቱ አለ። አምስተኛ ደግሞ ወሳኝ ደግሞ ቀበሌዎች አሉ። የገበሬ ቀበሌ ማህበር እና በየከተማው ተጠቃይ ቀበሌ
የህዝቡ ቅርብ የሆኑ
ለህዝቡ ቅርብ ያሉ በመጫወት ጽፍ የሚያጫወቱ ማለት ናቸው። እነዚህ ከፖለቲካ ወገንተኝነት መጽዳት አለበት። ሀገሪቷን እንጠብሳለን ለማዘጋጀት ማለት ነው። ሁሉም የፖለቲካ ድርጅቶች በነጻነት ተናገር የሚችል ድባብ ለመፍጠር ማለት ነው። ሁሉም የፖለቲካ ድርጅቶች ተጣምረው አንዱ አንዱን እየጠበቀ ማለት ነው። ቼክ ኤንድ ባላንስ ይባላል።
በስርዓት መዋቅሮች ውስጥ እንደሚኖረው በዚህ ሽግግር ሂደት ውስጥም ያን አይነት መሰረት ይኖር እያልክ
ነው። ያ ማለት ምንድነው? የፖለቲካ ድርጅቶች ተጣምረው እነዚህን ተቋማት ከፖለቲካ ተጽዕኖ ነጻ አውጥቷቸዋል ማለት ነው። ለዚህ ነው ሽግግር መንግስት ጥያቄ ወሰንነታል። ሀገሪቷን ለነጻነት ማብቃት ወሰንነታል። ነጻ መጫለ እንዲኖሩ ነጻ ተቋማት ያስፈልጋል። ነጻ ተቋማት ደግሞ እንዲኖሩ ገለልተኛ መንግስት ያስፈልጋል። ገለልተኛ መንግስት በምንልበት ጊዜ ከፖለቲካ ድርጅቶች ቴክኖክራቶች መንግስት ማለት አይደለም። የተለያዩ የፖለቲካ ድርጅቶች አንድ ላይ ተጣምሮ የሚሰሩት መንግስት ነው። ስለዚህ ኢህአዴግን ጨምሮ ግንቦት ሰባት ሆነ ግን እነዚህ ዋና ዋና የሚባሉት የፖለቲካ ድርጅቶች ኢትዮጵያ ውስጥ ብዙ የፖለቲካ ድርጅቶች እነሱ ነው ሽግግር መንግስት ማሳለፍ አይችሉም። ዋና ዋናዎቹ እንድንነታቸዋለ ኢህአዴግና ዋና ዋናዎቹ የፖለቲካ ድርጅቶች የሽግግር መንግስት መስርተው በዚህ ሽግግር መንግስት ጊዜ ብቻ ተልእኮ ይኖራቸው አንድ ብቻ ተልእኮ ይኖራቸው ይሄን ተልእኮ እነዚህን ተቋማት አጥንቶ አገልግሎት ለመጻፍ ብቻ ማዘጋጀት ነው። ኢህአዴግ ይካተታል በዚህ መንገድ አለ ማለት ይሄን መስሎ ነው። በዚህ መንገድ አልሰን ነው ወደ ፍርድ ቤት የሚለው በዚህ መንገድ አልሰን ነው አገሪቷን ለመጻፍ ብቻ ማዘጋጀት ማለት ነው። ስለነቀለው ማለት በግርድፉ ይሄ ነው።
እስከዚህ ይሄ ምናልባትም ብዙ የሚያወያይ ይመስለኛል የሚያነጋግርም ነው። ለአንዳንዶች አሁን የተያዘው ጅምር የሽግግር ሂደት ተደርጎ ነው የሚወሰደው። ያላለቀ የስልጣን ዘመን እንደማጠናቀቅና ለቀጣይ ምርጫ ማዘጋጀት ተደርጎ የሚወሰድ ወገኖች አሉ። አንተ ደግሞ ይሄ ራሱ ሌላ የሽግግር መንግስት አካል እንዲሆን አሁን የለውጥ አራማጆቹ ሌሎች ተቃዋሚ ቡድኖች ጋር ተጣምረው የሚያካሂዱት ለዛ ለውጥ የሚያበቃ የሽግግር መንግስት አካል እንዲሆን ነው እየጠየቀ ያለውና ይህ ሁኔታ ቀድሞ ከሚታሰበው ወይም ሌሎች ከሚያነሷቸው ጠቅላይ ሚኒስትር አብይ አህመድ እስካሁን እየሰሩ ባሉት ክንውን አንተም በገመገምከው መልካም ስራዎች እያደረጉ ነው ወደዚያ ይወስዱናል ብለው ተስፋ አደረጉ ወገኖች እንዴት ታስታርቀዋለህ? አንተም ስለሆናል
አድማጮች ከእስክንድር ጋር የጀመርነው ቃለ ምልልስ አላበቃም። ለዚህና ለሌሎች ጥያቄዎች ሰጣው ምላሽ ጀምረን በቀጣይ ፕሮግራማችን እንመለሳለን። ሙሉውን ዝግጅት ግን በድረገጻችንና በፌስቡክ ገጻችን ተከታተሉ።
ለዛሬ ቅዳሜ ምሽት የተሰናዱት ቅንብሮች የተጠናቀቁ ይመስላል። እንግዶቻችንንና ባልደረቦቻችንን እናመሰግናለን። ዋና ዋናዎቹ የምሽቱ ዜናዎች ከተደመጡ በኋላ ይሆናል የምንሰናበተው። እስከዚያው መዳረሻ አንድ ሙዚቃ እንጋብዛችሁ። Thank you.
አሁን ደግሞ አግማጦች የማጠቃለያ ዜና ይነበባል። የዩናይትድ ስቴትስ መንግስት እንዲሁም የግል ዘርፍ የስለላና የጸጥታ ባለስልጣኖች ላለፉት በርካታ ወራት የሩሲያ ሳይበር ጥቃትና ማህበራዊ ሚዲያን በመጠቀም ተጽዕኖ ለማሳደር የምታደርገው ጥረት ማዝገም አስደግሟቸዋል። ሐማስ ከእስራኤል ጋር ያለው የተኩስ ማቆም ስምምነት እንደተጠበቀ ነው ሲል ዛሬ አስታውቋል። ሐማስ ይህን ያለው ለወራት ያህል የውጥረት ሁኔታ እየከረረ በሄደበት ወቅት ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፒዮ ዓለም አቀፍ ማህበረሰብ አሁንም ቢሆን ሰሜን ኮሪያ ከኒውክሌር መሳሪያ ነጻ እንድትሆን መግፋት ይኖርበታል ብለዋል። ካሜሩን በገባው የኮሌራ በሽታ ምክንያት ቢያንስ 24 የሚሆኑ ሰዎች ህይወታቸውን አጥቷል። በማዕከላዊ አፍሪካ ሀገር በብዙ መቶዎች የሚቆጠሩ ሰዎች በፍጥነት ወደ ተለያዩ ሆስፒታሎች ተወስደዋል። UNAIDS በሚል ሕጽሮት የሚታወቀው የተባበሩት መንግስታት ድርጅት የኤድስ ጉዳይ መርሃ ግብር ያወጣው ዘገባ ዓለም አቀፍ ማህበረሰብ ለኤችአይቪ መስጠት አለ። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 እስከ አሁን 4 ሰዓት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሶ ታምሬ። ነገ እሁድ ከልዩ ልዩ ወቅታዊ ቅንብሮች ጋር በ3 ሰዓት እስከምንገናኝ በሰላም ደሩ።